The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ከዛ በፊት ያለው ስራ አዎ በርሳስና በስክሪፕቶ ነው የሚጀምረው፣ ግን ወደ ኮምፒውተር ይሄዳል። ወደ 3D ፕሪንተር ቀጥሎ ፕሮቶታይፒንግ አለ። ፕሮቶታይፒንግ ልዩ ልዩ ቴክኒኮች ይጠቀማለሁ። ሞልድ የሚያስፈልግ ከሆነ ሞልድ እናሰራለን። ያለ ሞልድ የሚሰራ ከሆነ በእጅ ቅርጻ ቅርጽ የሚሰራ ወደፊትም ወደኋላ ይሄዳል። ዞሮ ዞሮ ግን ዋናው አንከር ከዚህ በፊት በእጃቸው የሰሩና ለልዩ ልዩ አፍሪካ ሀገሮች አስተዋጽኦ ያደረጉት ቅርጻ ቅርጽ ሰሪዎች ላይ የተመሰረተ ነው።
እውቁ ዲዛይነር ጆሞ ታሪኩ ነው።
Black Panther Wakanda Forever በተሰኘው ፊልም ለመድረክ ገጽ የዋሉ ስራዎች አሉት።
እንግዳችን ነው፣ አብሮን ያመሻል።
አንደኛው የሚታየው የባህሪ መቀየር ነው። እሱና ተኩሮ መመልከቱ ይጠቅማል። እየባሰ የሚመጣ ከሆነ እንደዚህ ባለሙያ ሄዶ ማናገሩ በጣም ይጠቅማል። በፊት ነው የሚቦረግ የሚጫወት ልጅ አሁን ዝምተኛ ከሆነ መኝታ ቤቱ ገብቶ ከቆለፈ ራሱን ብቻ ለማድረግ ሞከረ፣ እሱ ራሱ በጣም ትልቅ ምልክት ነው።
ዶክተር እሌኒ ጌታቸው ይባላሉ። የአእምሮ ሕክምና ባለሙያ ናቸው። እዚህ ዋሽንግተን ዲሲ ውስጥ ሕሙማንን የሚረዱበት ልዩ ክሊኒክም አላቸው።
ጭንቀት፣ መደበትንና ጥልቅ ሐዘን የሚያስከትለውን ፈተና ጨምሮ በተለያዩ የአእምሮ ጤናን የሚመለከቱ ርዕሶች ዙሪያ ያወያዩናል።
ንጉሥ ያክሊሉ በምሽቱ ቅንብሩ ስለ አንዲት የመካከለኛው ምስራቅ ከተማ ያጫውተናል።
እሁድ ጥር 14 2015 ዓመተ ምህረት ጤና ይስጥልን፣ እንደምን ሰነበታችሁ። የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን። ከዋሽንግተን ዲሲ ሰላምታችንን እናቀርባለን።
ከቅንብሮቻችን ጋር እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁን እንድታመሹ እንጋብዛችኋለን።
አሁን እሁድ ከሆነ ምሽቱ የራዲዮ መጽሔት ነው ሰዓቱ።
አሁን የሰዓቱ የዓለም ዜና ይቀድማል።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ አህመድ ጋር ተነጋገሩ። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትላንትናው ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዩናይትድ ስቴትስ የውጭ ጉዳይ ቢሮ አስታውቋል። የውጭ ጉዳይ ሚኒስትሩ በህዳር ወር 2015 ዓ.ም ምረት በተደረገው የጦርነት ማቆም ስምምነት እስካሁን ድረስ ያለውን የአፈጻጸም ሂደት ላይ መነጋገራቸውን አስታውቋል። በተመሳሳይ የውጭ ጉዳይ ብሊንከን በትዊተር ገጻቸው ላይ በኢትዮጵያ ሰላምና ተስፋን ለማስረጽ እየተሰራ ስላለው ስራ እና የኤርትራ ወታደሮች ለቆ መውጣትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር ተነጋግረናል ሲሉ አስፍረዋል። የውጭ ጉዳይ ቢሮ ባወጣው መግለጫም ብሊንከን ይህንን ለውጥ በሰሜን ኢትዮጵያ ዘላቂ የሆነ ሰላም ለማስፈን ቁልፍ ጉዳይ ነው ሲሉ ተቀብለውታል ያለ ሲሆን፣ በተጨማሪም ዓለም አቀፍ የሰብአዊ መብቶች ተቆጣጣሪ ቡድን ወደ ስፍራው እንዲገባ ፈቃድ እንዲሰጥ አሳስበዋልም ብሏል። ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፍሪካ ህብረት የተመራው የሰላም ስምምነት በሰሜን ኢትዮጵያ ሙሉ ለሙሉ ሰላም እንዲረጋገጥ ዩናይትድ ስቴትስ ድጋፍ ማድረጓን ትቀጥላለች ሲሉ ማረጋገጣቸውን መግለጫው አክሎ አስታውቋል። በተጨማሪም ሁለቱ ባለስልጣናት በኦሮሚያ ክልል ባለው አለመረጋጋት ዙሪያ መነጋገራቸውን መግለጫው አክሎ አስታውቋል። ይሁን እንጂ እስካሁን ድረስ በሁለቱ ባለስልጣናት ውይይት ዙሪያ ከኢትዮጵያ መንግስት የተሰማ ነገር የለም። ከቅዱስ ሲኖዶስ እውቅና ውጪ የጳጳሳት ሹመት ተፈጽሟል ስትል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስታወቀች። የቤተ ክርስቲያኗ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በጉዳዩ ላይ ለመወያየት በሀገር ውስጥና ከሀገር ውጭ ያሉ ሊቃነ ጳጳሳት በአስቸኳይ ወደ መንበረ ፓትርያርክ እንዲመጡ ጥሪ አቅርበዋል። መንግስትም በጉዳዩ ላይ ህጋዊ ኃላፊነቱን እንዲወጣም ጥሪ ቀርቧል። ኬኔዲ አባተ ዘገባ አለው።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዛሬ በሰጠችው መግለጫ ነው ሲኖዶሱ የማያውቀው የጳጳሳት ሹመት መከናወኑን የገለጸችው። መግለጫውን የሰጡት የቤተክርስቲያኑ ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ፣ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር አገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃምና በመንበረ ፓትርያርክ የተገኙ ብፁዓን አበው ሊቃነ ጳጳሳት ስለመሆናቸው ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽህፈት ቤት ያገኘነው መረጃ ያመለክታል። በቤተክርስቲያኒቱ የቴሌቪዥን ጣቢያ በተላለፈው መግለጫ ቸው ላይ ስለተፈጸመው ድርጊት የገለጹት ብፁዕ ወቅዱስ አቡነ ማቲያስ በሀገር ውስጥና ከሀገር ውጭ ያሉ ሊቃነ ጳጳሳትን ለአስቸኳይ ስብሰባም ጠርተዋል።
ጥር 14 ቀን 2015 ዓመተ ምህረት ዛሬ እሁድ ጧት ታላቅ ክስተት ተከስቷል። በቤተ ክርስቲያን ላይ ያነጣጠረ ክስተት ተከስቷል። እሱም ቅዱስ ሲኖዶስም ያላወቀው ያላሰበበት ያልተነጋገረበት ያላወቀው ጉዳይ ነው የተፈጸመው እና ክስተቱም የጳጳሳት ሹመት የሚል ነው ክስተቱ እና አሁን ሁላችን አሁን የሰማ ነው አሁን ዛሬ እና ስለዚህ በውስጥም በውጭም ያላችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃነ ጳጳሳት ከዛሬ ጀምሮ በአስቸኳይ እንድትደርሱ እንድትመጡ ወደ አዲስ አበባ እንድትመጡ እና ሁላችንም እንድንነጋገርበት ነው።
ህገ ወጥ ያሉት የጳጳሳት ሹመት የትና በማን እንደተከናወነ ግን ብፁዕ ወቅዱስ አቡነ ማቲያስም ሆኑ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር አገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም በሰጡት መግለጫ ላይ አልተመለከተም። ይሁን እንጂ በተለያዩ ማህበራዊ መገናኛ ብዙሃን እየተዘዋወሩ ባሉ መረጃዎች የደቡብ ምዕራብ ሸዋ አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ በወሊሶ በአለ ወልድ ቤተ ክርስቲያን ጳጳሳትን መሾማቸው እየተገለጸ ነው። ሆኖም የአሜሪካ ድምጽ ዛሬ በህገወጥ መንገድ ተፈጽሟል ስለተባለው የጳጳሳት ሹመት ጉዳይ እስካሁን ከሚመለከታቸው አካላት ማጣራት አልቻለም። በድርጊቱ ላይ ተሳትፈዋል ከተባሉ አካላትም ስለ ሹመቱ እስካሁን በግልጽ የተባለ ነገር የለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዛሬ በሰጠችው መግለጫ በጉዳዩ ላይ በመወያየት ውሳኔ ለማሳለፍ አስቸኳይ የቅዱስ ሲኖዶስ ምልአተ ጉባኤ ከመጥራቷ በተጨማሪ መንግስት ክስተቱ በሀገር ላይ ጭምር የሚያስከትለውን ጉዳት ተመልክቶ ህጋዊ ኃላፊነት ቱን እንዲወጣ ስትልም ጥሪ አቅርባለች። ከመንግስት በኩል ግን እስካሁን በጉዳዩ ዙሪያ በይፋ የተሰጠ መግለጫ የለም። የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ግን በፌስቡክ ገጻቸው ላይ ባሰፈሩት ጽሁፍ ከክፍፍል ይልቅ አንድነትን፣ ከጥላቻ ይልቅ ፍቅርና ይቅርባይነትን መርህ አድርገን በመንቀሳቀስበት ወቅት ከአንዱ የቤተ ክህነታችን ክፍል ዛሬ የሰማነው ድርጊት አሳዛኝ ዜና ነው ብለዋል። አባቶች በትዕግስትና በሃይማኖታዊ ስርዓት ችግሩን ይፈታሉ ብለን ተስፋ እናደርጋለን ሲሉ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች፣ የዜና የምትተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ በሶማሊያ ባደረገችው ጥቃት 30 የአልሸባብ ተዋጊዎችን ገደልኳለች። የዩናይትድ ስቴትስ ወታደራዊ ኃይል የሶማሊያ ወታደራዊ ኃይሎች ከባድ የሚባሉ ውጊያ እያደረጉ ባለበት በማዕከላዊ ሶማሊያ ጋልካድ ከተማ አቅራቢያ በፈጸመው ጥቃት 30 የሚጠጉ የአልሸባብ ተዋጊዎችን መግደሉን አፍሪኮም ባወጣው መግለጫ አስታወቀ። መግለጫው ጥምር ራስን የመከላከል ጥቃት ሲል የጠራው ይኸው ተልእኮ ከሞቃዲሾ 260 ኪሎ ሜትር ርቀት ላይ የተፈጸመ ነው። የሶማሊያ ብሔራዊ ጦር ከመቶ በላይ በሚሆኑ የአልሸባብ ተዋጊዎች ከፍተኛ የሆነ ጥቃት እየተፈጸመበት እንደነበረም መግለጫው ጨምሮ ገልጿል። የአሜሪካ መንግስት የአህጉሪቱ ወታደራዊ ክንፍ የሆነው የዩናይትድ ስቴትስ ኮማንድ ፖስትም በጥቃቱ ምንም አይነት ሰላማዊ ሰዎች ጉዳትም ሆነ ሞት አላጋጠማቸውም ብሏል። ይሁን እንጂ ዛሬ እሁድ ከሰዓት በኋላ በተሰማ ሌላ ዜና ደግሞ በሞቃዲሾ ከተማ ከንቲባ ዋና መስሪያ ቤት አካባቢ አልሸባብ ተከታታይ የቦምብ ጥቃቶችን መፈጸሙ የተገለጸ ሲሆንም ከባድ የሚባል የተኩስ ልውውጥም ተደርጓል። የቡድኑ ታጣቂዎች የከተማውን ከንቲባ ጽህፈት ቤት መግባታቸውንም ቡድኑ አስታውቋል። እስካሁን ድረስም በጥቃቱ ምን ያህል ጉዳት እንደደረሰ የታወቀ ነገር የለም። አድማጮች፣ ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። አዘጋጆች ያቀረብኩላችሁ ኤደን ገረመው ነበርኩ። ከቀሪ የምሽቱ ዘገባዎች ጋር ታመሹ ዘንድ እጋብዛለሁ።
በድጋሚ ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
የእሁድ ጥር 14 2015 የራዲዮ መጽሔት ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደን።
ሰው የመሆን ናፍቆት ሺህ ቀናት ሳምንታት ወራት እንደወፎች በረሩ ከነፉ አበቦች ረገፉ ማለፍ በመሆኑ ፈልጡ የኑሮ ከዘመን ጋር አብሮ ደማቅ ኮከቦችን እጅግ የገዘፉ ብርሃን አሳይተው ኖረው በርተው ጠፉ እኛኛን ሳንሆን አመታት አለፉ ምን ያልሄዳል ምንስ ያላለፈ ሰው መሆናችን ግን ሊቀር ይሆን ከምርት የጊዜ አመድ ላይ እንደተወዘፈ ሰኔ 24 1999
ሰው የመሆን ምስጢር ገጣሚው የአዲስ አበባ ዩኒቨርሲቲው ዶክተር ተሻገር ሽፈራው ነው። ለግሩም ግጥሙ እናመሰግናለን።
የሳምንቷን ምርጥ ግጥም ነበር ያሰማናችሁ።
የመክፈቻውን ስልት እናስከትል። ቅንብራችን አንድ የስነ ጥበብ ስራ ፍሬ በሌላ የኪነ ጥበብ መድረክ ያገኘውን ስፍራ መልከት የሚያደርግ ነው። ብላክ ፓንተር በሚል መጠሪያ የሚታወቀው ፊልም ከጥቂት ዓመታት በፊት ለእይታ የበቃና ከፍተኛ ተወዳጅነት ያተረፈ ፊልም ነው። የፊልሙ መሪ ተዋናይ ቸድዊክ ቦዝማን በካንሰር ህመም ድንገት ባረፈበት ጊዜም አነጋጋሪ እንደነበር እናስታውሳለን። በቅርቡም ብላክ ፓንተር ዋካንዳ ፎሬቨር በሚል ሁለተኛው ፊልም ተሰርቷል።
Have I not given everything?
አሁንም ተመልካቾቹን በተለየ ትኩረት ለመሳብ ታደሏል። ታዲያ ይህ ፊልም ለኛም ቅርብ የሚያደርገው አንድ የተለየ ነገር አለው። ቆንጅት፣ ያ ለየት ያለ ነገር ምን ይመስልሻል? ፈጥኖ የሚከሰትልሽ ነገር ምንድነው?
እንዳልከው በቅርቡ ነው የወጣው። ትልቅ አድናቆት አትርፏል። ከወዲሁ ታላላቅ ሽልማቶችም የበቃ ፊልም ነው። ይልቁንም ደግሞ አፍሪካ ላይ ትኩረቱን ያደረገ ፊልም ነው።
ትክክል ነው ቆንጅት። መጪውን ጊዜ አሻግሮ የሚያይ ፊውቸሪስቲክ ይሉታል። ለየት ያለ ቴክኖሎጂ እይታዎቹም ያንኑ ያህል የሚያስደምሙ ናቸው። ብዙ ድንቅ ነገሮችንም ሰርተውበታል። ያ ፊልም ታዲያ አፍሪካ ላይ ልዩ ትኩረት ከማድረጉ ያለፈ በተለይ ለኛ ተጨማሪ መስህብ የቸረው ሌላም ምክንያት አለው።
ወደ ኢትዮጵያ ቀረብ የሚያደርገው
ትክክል ነው ቆንጅት። ወደ ኢትዮጵያ ቀረብ የሚያደርገው እውቁ ኢትዮጵያዊ ዲዛይነር ጆሞ ታሪኩ በዚህ ዋካንዳ ፎር ኤቨር በተሰኘው ፊልም ላይ ለመድረክ ገጽ የዋሉ ስራዎችን ሰርቷል። ቀደም ብለን መግቢያችን እንደገለጽ ነው
ለረጅም ዓመታት የሰራው ስራ የተለየ ትኩረት አግኝቶለታል። አሉላ፣
የተለየ ትኩረት አግኝቶለታል። ከዚህ ፊልም ሌላ ለሽልማት የበቃባቸውን በጥቁር ሰዓሊያንና ዲዛይነሮች ስራዎች ትግል የሚደረገው እንቅስቃሴ ውስጥ ከፍተኛ ሚና አለው። በኋላ በጫወታችን ውስጥ ይመጣል። ታላላቅ ቤተ መዘክሮች ውስጥም ስራዎቹ መግባት ጀምረዋል። ከጆሞ ጋር በምናደርገው ቆይታ አንዳንዱን ገለጥ ገለጥ እናደርጋለን።
መልካም ይበል ይበል የሚያሰኝ ስራ ነው ጆሞ።
ጆሞ ታሪኩ፣
ብዙ ጊዜ በቀጠሮ ስንፈላለግ ኖረን የተገናኘ ነው። የቅርብ ጊዜዎቹ ቀጠሮች ብቻ ሳይሆኑ ከዚህ ቀደምም በተለያዩ ሙያህን በሚመለከቱ ርዕሰ ጉዳዮች አልተሳካልንም ነበር። እንኳን ደህና መጣ።
እንኳን በደህና ጠበቃችሁኝ አሉላ። አመሰግናለሁ አሁን ነገሮች ተሳክተው የእናንተ ፕሮግራም ላይ በመቅረቤ።
የተሳኩበት ደግሞ ሌላም ጎላ ያለ የተለየ አጋጣሚም አለ። ስራዎች እውቅና ማግኘታቸው የተለያዩ ቦታዎች ላይ የመድረሳቸውን ያህል አንዱ በትልቁ የደረሱበት ቦታ የአሜሪካ ሲኒማ ሆሊውድ ነው። በቅርቡ ሁለተኛው የተሰራው ብላክ ፓንተር ዋካንዳ ፎርኤቨር የተባለው ሲኒማ ላይ ወይም ፊልም ላይ አንተ ዲዛይን ያደረካቸው ስራዎች ለመድረክ ገጽ ግንባታ ውለዋል። በግርድፍ የቲያትር ቋንቋ ስራዎችህ አንድ አይደለም ሁለት አይደለም፣ ቁጥራቸው እጅግ በዛ ነው። እንደተረዳው 15 ይደርሳሉ። አንተ ትነግረናለ ከፊልሙ ጭብጥ ወይም ከፊልሙ ጠባይ ጋርም በተስማማ መልኩ እዛ ላይ ውለዋል። ይሄ በጣም ትልቅ ክንውን ነውና እንኳን ደስ ያለህ የሚያሰኝ ይመስለኛል። እስኪ ያጫውተን።
እንኳን አብሮ ደስ አለን። አዎ፣ ለእኔ ብዙ ዲዛይነሮች እኔንም አጠቃሉ። ያው ስራችን አንድ ቦታ እንዲደርስ እንፈልጋለን። እንግዲህ ከምንፈልጋቸው ነገሮች አንዱ ያው እድሜም እየገፋ ሲመጣ እንዲታወቅልን፣ በታሪክ ማህደር ደግሞ እንዲቀረጽልን ነው። ግን ፊልም አንዱ ይሆናል ብዬ እኔ ራሴ ሀሳቤ ውስጥ አልነበረም። በኋላ እንዳልከው ሚዚየሞች የኔን እቃዎች አንዳንዶቹን መግዛት ስለጀመሩ በኋላ እንነጋገራለን። ግን ለእኔ ያለኝ ብዙ አመት ከተሰራው በኋላ ሚዚየሞች እንኳን አንዳንዱ ስራዎችን አስተዋጽኦ አድርገዋል ብሎ ቢጨምሩትና ቢያስታውሱት ታሪክ ማህደር ብዬ አስብ ነበር። ይሄ የፊልም ጉዳይ ሲመጣና መጀመሪያ ስቱዲዮ በኢሜይል ሲልኩልኝ ማን እንደሆኑም አላወቅኩም። እቃህን መጠቀም እንፈልጋለን ነበር ያሉት ለመድረኩን ያው ዲዛይን ለማድረግ። ካወቅኩ በኋላ ግን በጣም ገረመኝ። በአንድ በኩል ይሆናል ብዬ ተስፋ ነበረኝ ከዚህም በፊት ለምን ስራዬ ጥሩ ነው ይህንን ሁለተኛውን ፊልም ሲሰሩ ግን ለምን አይጠቀሙም የሚል ጭንቅላቴ ውስጥ ነበር። ግን እውነትም ይሆናል ብዬ ግን በአንድ በኩል ደግሞ አልጠበቅኩም። ስለዚህ በጣም ነው ደስ ያለኝ እንጠቀምበታለን ሲሉ። እውነታው ግን ያው ፊልሙ ብዙ አክሽን የሞላው ትርኢት ስለሆነ እቃዎችን ለማየት በጣም ይከብዳል። እኔ ራሴ በትግል ነበር ያገኘኋቸው ፊልሙን ሳይ።
ፈልገን ያገኘኋቸው?
አዎ፣ አንዱ ጋር አንዷ ተዋናይ ተቀምጣበታለች ወደ ማለቂያው አካባቢ። ከዛ በፊት ደግሞ የውሃ መጥለቅለቅ ያለበት አካባቢ ስለተጠቀሙበት ከወደኋላ ነው ያለው እና ቀላል አይደለም ለማየት። ግን ዋናው ለእኔ እንደ ዲዛይነር መግባቱ ነው ኢምፖርታንት ብዬ ቆጠርኩት። ስለዚህ በጣም ደስ ብሎኛል።
በእርግጥ በጣም ደስ ሊልህ የሚገባ ነው። የመድረክ ግንባታ የራሱ ጸባይ ያለው ለዛ መድረክ ተስማሚ ነው ተብሎ ከታሪኩ ከሚነገረው ከሚታየው ጋራ እንዲስማማ የሚደረግበት ነው። ታዲያ ያ ሌላ ምድል ሰጥቷል።
ጆሞ እንደተረዳሁት ታዋቂ ባለሙያዎች ጋር የመስራት እድል አግኝተሃል። የመድረክ ዲዛይን ወይም የመድረክ ግንባታና ቅብ የሚሰሩ ባለሙያዎችም ጋር ሰርተሃል። ታዋቂ ሰዎች ናቸው። ታሪኩን ለማየት እንደሞከርኩት ሲያጫውተን
ፊልሙ ላይ ሳይሆን በገርም ሙዚየም የሜትሮፖሊታን የሜት ሙዚየም የሜትሮፖሊታን ሙዚየም ኦፍ ኒውዮርክ ያ አንድ ፕሮጀክት ሲሰራ የቀጠሩት ያንን ዲዛይን እንዲያደርግ የተቀጠረችዋ አርቲስት ብላክ ፓንተርን ዋናዋ ዲዛይነር ሃና ቢክለር ነው ስሟ። አካዳሚ ዎርድ አሸንፋለች ለዚህ ስራዋ። በዛ ምክንያት የኔን እቃ ለሙዚየሙ መጀመሪያ መረጠች ከፊልሙ በፊት። እኔም ያኔ ለዚህ ስትመርጠኝ ነው ተስፋ ያደረግኩት። ይሄ አሁን ለሙዚየሙ ስራዋ ለፕሮጀክቷ ካየችው መቼም አዲስ ብላክ ፓንተር ሰራ እኔንም ትመርጣለች ብዬ ተስፋ ያስደረገኝ እሱ ነበረ። ፊልሙ ሲሰራ ግን የእሷ ክትሎች እና ብዙ ዲዛይነር ይህን ያህል ትልቅ ፊልም ሲሰራ በጣም ብዙ ዲዛይነር ነው የሚቀጥሩት እና ከሚቀጥሩት አንዷ ጋር አብሬ ነው የሰራሁት። በቀጥታ
ከጽንሰ ሀሳቡ ጀምሮ አለችበት። በቀጥታ ከአንተ ጋር
አለችበት። እርግጠኛ ነኝ አለችበት። የሚገርምህ ነገር አንዱ የተማርኩት ነገር ቢኖር እንዴት ሲክሬትሊ እንደሚይዙት ፕሮጀክቱን። ለምሳሌ ፊልሙ እስከሚወጣ ድረስ እኔ ምን አካባቢ ወንበሮችን እንደሚጠቀሙ ወይ በርጭማዎችን እንደሚጠቀሙ አላውቅም ነበር። ያው የፈረምነውም ጉዳይ ስላለ እዚህ ቦታ ነው የምንጠቀመው ምን የሚል የለም። ለዚህ ነው እኔም ፊልም ገብቼ ከሁሉም ሰው እኩል ከልጆቼ ጋር እና ከዘመዶች ጋር ብሬ ቁጭ ብዬ ያው ጣቴን እየጠነቆልኩ ያው አለፈም ነው በወጣ በንጋታው ነው የላኩልኝ እዚህ ጋር ነው ተጠቅመነዋል ብለው። ግን ዞሮ ዞሮ ያ እንዳልከው ጽንሰ ሀሳቡ የሃና ቢክለር ነው። ይሄ ቪዥኑ የአፍሮ ፊውቸሪስት የሚባል የዲዛይን መርህ አለ። እሱን ተጠቅማ ነው ይህን ሁሉ ዲዛይን ያደረገች። ብዙ እቃዎች እና ብዙ አስተሳሰቦች ከልዩ አፍሪካን ሀገሮች ወስደዋል። ለምሳሌ እኔ ፎቶግራፉን ብታየው የኔው ኢንስታግራም ላይ ለምሳሌ መሶብና ጀበና ተጠቅመዋል። እኔ አላወቅኩም። ይህንም በራሳቸው ነው ያደረጉት። የኔን እቃ ብቻ አይደለም የተጠቀሙት፣ ሌላ ከኢትዮጵያ ወሰዷቸው። ፋሽንም ላይ ቢሆን አለባበስም ላይ ቢሆን ተጠቅመዋል። የብላክ ፓንተር አስተሳሰብ ያው አንዱ ከኋላ ያለው አስተሳሰብ የአፍሮ ፊውቸሪዝም በጣም ወደፊት የሚያይ ግን ያሉትን ደግሞ የሚያከብር ነው። ስለዚህ እዚህ ነው ምል የኔን በመምረጣቸው በአንድ በኩል አይገርመኝም። ቢካዝ የኔ ማስተሳሰብ እንደዚሁ ነው። ስራዬ በሙሉ ኢንፍሉዌንሳቸው የሚመጣው ካሉ ነገሮች። አዲስ ከዜሮ ፈጥረው ነገር የለም። አንዳንዴ ሁለት ሶስት ኮንሴፕቶችን አንድ ላይ ልቀላቀል እችላለሁ አዲስ ነገር አመጣሁ ለማለት። ግን አይተህ እንደሆነ ለምሳሌ ሁሉንም የእቃዎችን ስምሰጠው እኔን ኢንፍሉዌንስ ያደረጉ ነገሮች በዛ ነው ስማቸውን የማወጣው። ሰውም እንዲያውቅ ፈልጋለሁ። እኔ ደግሞ ያን እኔ ለእኔ አስተዋጽኦ ያደረገውን ነገር ደግሞ ማክበር ፈልጋለሁ። ለእና አንድ በኩል ማከብረው ስሙን ለምሳሌ አሻንቲ የሚባል በርጩማ አለኝ። አሻንቲ ካልቸር ከጋና ነው ያመጣሁት። ያንኑ የሚመስል በርጩማ አለ። ግን ያው ዲዛይነር ስለሆንኩ የኔን አስተሳሰቦች ጨምሬ ልዩ ነገር ፈጠርኩ። ሌላ ነገር ማለት ይችል ነበር፣ ግን እሱን አላደረኩም። ሚዶም የሚለው ወንበሬው እንዲሁ ነው። ሙቀጫም የሚለው እንዲሁ ነው። ያላውም እንደዛ ነው። እነዚህን ስሞች በቃ ለእኔ ኢንፍሉዌንስ ያደረጉኝን ነገሮች በሙሉ ከዛ ወስጄ መጨረሻ ለምሰራቸው እና ሰው ለማሳየው እቃ በዛ ስም ሰጣቸዋለሁ። ሶ ብላክ ፓንተርም ከእንደዚህ አይነት አስተሳሰብ የመጣ ዲዛይኑ፣ ስለዚህ ከዛ ጋር አብሮ የሚሄድ በመሆኑ ነገሮች ሰርተዋል።
እስኪ አስተሳሰቡ ላይ እንቆይ ጆሞ። ይሄ ወደፊት እቆ የሚመለከት የስልጣኔን ብለው የቴክኖሎጂን ነገር ወደሚመጣ የሚመስልን ነገር ቀድሞ ዛጋ የሚወስደንን ያህል የኋላ የነበሩትን ያከብራል ብልሃል። እኔ እንደውም መሰረት የሚያደርጋቸውም ይመስለኛል። በሁለቱም ፊልሞች ላይ እንደተመለከት ነው አፍሪቃን ማዕከል ያደረገ እንደመሆኑ የአፍሪቃን ባህል አፍሪቃ የሚመስለውን ነገር በውስጡ አቅፎ እንመለከታለን እና ያ ለተስፋም በር የሚከፍት ይመስላል። የሚታደገው ያ በሩቅ የሚታየው ነገር ያንተ ነው የሚለኝም ይመስላል። ለዚህ ዘመን ሰው አንተም በስራዎችህ የምከተለው ነው ብለሃልና እስኪ እሱ ላይ ትንሽ እናወራ። እንዴት ነው ከትላንት ሳይቆራረጥ ነገን አሻግሮ በሩቅ ያለውን ትላንትን ይዞም እንዲያውም ትላንትን መሰረት አድርጎ እንዲራመድ የመሞከር ዝንባሌ እንዴት ነው በጥበብ ውስጥ የሚገለጠው?
ከትምህርት ቤትም የዲዛይን ትምህርት ቤት ሲሄድ ፕሮዳክት ዲዛይን ወይ ኢንዱስትሪያል ዲዛይን ነው የሚባለው፣ በሱ ነው ዲግሪ ያገኘሁት። ኢንዱስትሪያል ዲዛይን አንደኛው ከሚያስተምሩን ነገሮች ችግሮችን እንዴት ነው በዲዛይን ሶልቭ ማድረግ የምንችለው ወይ ማስተካከል የምንችለው የሚለው አስተሳሰብ በደንብ እንዲገባ ይፈልጋሉ። ትንሽ ወደኋላ ሄጄ ልንገርህ ብዬ ነው።
መልካም።
አምስተኛ ዓመት ስትገባ የዲዛይን ትምህርትህን ፊስስ ለአንድ ዓመት ታጠናለህ። ያ ፊስስ ላይ ጥያቄ ዋናው የሚሰጥህ አንተ ነው የምትመርጠው ርዕስህን ምንድን ነው ዲፌንድ የማደርገው ብለህ
የምታተኩርበትን ጉዳይ አንተ ትመርጣለህ። ከዛ በኋላ
አንተ ነው የምትመርጠው። ይሄ አንደር ግራጁዌት ፕሮግራም ነው። አንዳንድ ቲሲስ ፒኤችዲ ነገር ይመስላችኋል? አይደለም። ይህንን ትምህርትና የምመርጥበት ምክንያት ይሄ ችግር ያለውን ነገር ሶልቭ ማድረግ ስለምፈልግ ነው ትላለህ። እኔ እንግዲህ በፈረንጆቹ አቆጣጠር 1992 እና 93 ላይ ነው የሰራሁት ቲሲሴን እና ያኔ እንኳን እያለሁ ትምህርት ቤት አንዱ ያልኩት ነገር ለቲሲሴ የአፍሪካን ፈርኒቸር ቁሳቁሶች በሙሉ በሞደርን የሆነ ኢንተርፕሬቴሽን ማርኬት ውስጥ አሜሪካን ዌስተርን ማርኬት ውስጥ የለም። ካለም ወይ አንድ ቃ ብቻ ነው የሚሆነው። እንዴት ነው ሙሉ የተያያዙ ነገሮች የሚፈጠሩት የሚለውን ነው የሰራሁበት። ይህንን ነገር ከሰራሁበት በኋላ ያው ለሰላሳ ዓመት ይህንኑ አስተሳሰብ ቀጥያለሁ። አዳዲስ ነገሮችን ስትፈጥር እንግዲህ ያው እኛ የምዕራብ ሀገር ስላለን ብዙ አዳዲስ ቴክኖሎጂዎች ትጠቀማለህ። ከአንተም ጋር የሚወዳደሩት ጋር እኩል ለመሆን ስትል ብዙ ነገር ትማራለህ። ማቴሪያል ልዩ ልዩ ነገሮችን አንዳንዱ ወደፊት የሚያስኬድህን እንደ ካርበን ፋይበር የመሳሰሉ ነገሮች፣ ሰው ሰራሽ የሆኑ ነገሮች ለመጠቀም ትሞክራለህ። ፕላስቲክም ይሁን ብረታ ብረት ልዩ ልዩ አይነቶችም እንዴት ነው ማገናኘው ትላለህ። እንዴት ነው ሞልድ የምጠቀመው ትላለህ። እነዚህ ነገሮች እኔ አዲስ አበባ ሳድግ ያየኋቸው ነገሮች አይደሉም። አሁን ተለውጧል ብዙ ነገር፣ እርግጠኛ ነኝ። ይሄን እነዚህ ነገሮች ኢትዮጵያ ውስጥ ልዩ ልዩ ፈርኒቸር የሚሰሩ ሰዎች ይጠቀሙባቸዋል። ያኔ ግን ይሄ የለም። በቅርጻ ቅርጽ ነው የምትሰራው፣ በእጅህ ነው የምትቀርጸው። እንደው ሆኖልህ መስሪያ ቦታ ካለ በቶርኒዮ ልታዞሮ ትችል ይሆናል ወይ በአንድ ሰው ብቻ። ሲምፕል በሆኑ ቀላል በሆኑ ነገሮች ነበር የምሰራው። አሁን እንኳን እኔ ባለኝ እንጨት መሰራባት ፕሮቶታይፕ በምሰራባት ጋራጅ ውስጥ ለምሳሌ ኮምፒውተር ኮንትሮል የሆነ መሽኖች አሉ። በእጅ መሰራት ይቻላል፣ ግን ይሄኛው ያው ደጋግሞ መስራት ይችላል። ሲኤንሲ ያለኝ ኢንደክሰር አለኝ። እንደዚህ አይነት ወደፊት ስሪዲ ሞዴሊንግ ስሪዲ ፕሪንቲንግ እጠቀማለሁ። ብዙ ሶፍትዌር ላይ ሲሙሌሽን ሰራለሁ። እዚህ ሀገር ውድ ስለሆነ ማሰራት አንድ ነገር ፕሮቶታይፕ ማስደረግ በኮምፒውተር ቪዥዋላይዜሽን መጠቀም አለብኝ። የምወደው ድረስ እስከሚደርስ ይህንን መጨረስ አለብኝ። ብዙ ቴክኖሎጂ እንጠቀማለን። ያለቀውን ስራ ስታይ ላይመስል ይችል ይሆናል፣ ግን ከዛ በፊት ያለው ስራ ደግሞ ብታይ አዎ በእርሳስና በስክሪፕቶ ነው የሚጀምረው፣ ግን ወደ ኮምፒውተር ይሄዳል። ወደ ትሪዲ ፕሪንተር መጠቀም ጀምሬያለሁ። ቀጥሎ ፕሮቶታይፒንግ አለ። ፕሮቶታይፒንጉ ልዩ ልዩ ቴክኒኮች ይጠቀማለሁ። ሞልድ የሚያስፈልግ ከሆነ ሞልድ እናሰራለን። ያለ ሞልድ የሚሰራ ከሆነ በእጅ ቅርጻ ቅርጽ የሚሰራ ወንበሮች አሉ፣ እንደ ኒያላው እንዳልከው። ሶ ወደፊትም ወደኋላ መሄዳል። ዞሮ ዞሮ ግን ዋናው አንከር ከዚህ በፊት በእጃቸው የሰሩና ለልዩ ልዩ አፍሪካ ሀገሮች አስተዋጽኦ ያደረጉት ቅርጻ ቅርጽ ሰሪዎች ላይ የተመሰረተ ነው። በርጩማ ሊሆን ይችላል። እኔ ግን ዲዛይን ሳደርግ ሁሌ በርጩማ አላይም፣ ወይ ሌላ ወንበር አይቼ ይችን ነገር እንዴት ማሻሽ የምሰራው ብቻ አልልም። እንዳልኩ ሚዶ አይቼ ወንበር አረኩት፣ ኒያላም አይቼ ወደዛ አመጣሁት። ምንም አይነት አስተሳሰብ ከአፍሪካ አህጉር ውስጥ እስከሆነ ድረስ መጠቀም ነው የምፈልገው። ይህንን ደግሞ ለሌላ ሰው ማስተማር ፈልጋለሁ። አዳዲስ ለየት ያለ እቃ ለመስራት ሁሌ ሌላ ወንበር አይተህ ያችንን ወንበር የምትመስል ነው የምትሰራው። ከዚህ አስተሳሰብ ትንሽ ወጣ ማለት አለብህ። እኔ እንግዲህ የቤት እቃ ስለምሰራ ከዚህ ብቻ ነው ልመክርህ የምችለው። ይሄ ፕሪንስፕል ለሌላም ነገር ሊሰራ ይችል ይሆናል። እሱን አላውቅም። ለፈርኒቸር ግን እዚህም ቢሆን ለአሜሪካኖችም ይሁን ብዙ አፍሪካን ዲዛይነሮችም አንዳንዴ ሲያናግሩኝ ይህንኑ ነው የምመክራቸው። ከአገራችሁ ካልቸር የመጣውን ወንበርና ጠረጴዛና በርጩማ ብቻ አይታችሁ እናሻሽለው አትበሉ። ሌላ ነገር በሙሉ ስራችሁን ሊለውጠው ይችል ይሆናል፣ ወይ አዲስ ነገር ማምጣት ትችላላችሁ እና ወደፊት ደግሞ ልታስኬዱት ትችላላችሁ። እንደዚህ በማድረግ ማያያዝ ትችላላችሁ፣ በፊት የሰሩትን ሰዎች በማክበር የእነሱን ስራ ደግሞ በማሳየት ታሪክም በዛው በማስተማር እሱን ደግሞ አያይዘ ለሚቀጥለው ትውልድ አንተ አዲስ ነገር ማስቀመጥ አለብህ። አንዱ ትግሌ ከኢትዮጵያኖችም ከሌላም አፍሪካኖች ወደኋላ ያለውን ብቻ እያያችሁ ማክበር ጥቅም የለውም ለአዲሱ ትውልድ። እኔ ካለፍኩ በኋላ ከመቶ ዓመት በኋላ ሌላ ሰው የኔን ስራ አይቶ የምፈልገው እንዲጨምርበት ነው። ስለ እኔ ዝም ብሎ ሪሰርች እንዲሰራ አይደለም፣ እሱ ጥቅም የለውም። የኔን አይቶ ግን ጆሞ እዚች ጋር ይችን ነገር አስተካክሎ አልሰራም ወይ ይሄ ትክክል አልነበረም፣ እኔ ባለኝ እውቀትና ቴክኖሎጂ ወደ ሌላ ገጽ ወስደዋለሁ እንዲል ለምፈልገው እንደው ለመገሰጽ ብዬ አይደለም ለማነቃቃት ነው። ያችንን በርጩማ እየሰራን ለሚቀጥለው 1000 ዓመት መኖር የለብን። አዲስ ነገር የእኛ ትውልድ ደግሞ ትቶ መሄድ አለበት። የአዲስ ነገር ደግሞ በደንብ ታስቦበት ተቀምጦ እኔ ከዚህ ጋር ነው ያገኘሁት፣ እኔ ይኸው ይህንን ምንድን ነው ችቦ አሳልፍ ያለው እናንተ ደግሞ ቀጥሉበት የሚል ነገር መተው አለብን።
አንተ በምታውቀው እንደገለጽከው ሁሉ በአንተ ስራም ብቻ የሚገደብ አይመስልም፣ ለሌሎችም ምሳሌነት ያለው ይመስለኛል። እንደው ሌላ ጥያቄ ከማንሳቴ በፊት ቅድም ጠቆም አደረግኩ፣ እርግጠኛ ስላልነበርኩ ነው ቁጥራቸውን። ዋካንዳ ፎሬቨር ላይ ለገጽ ግንባታ የዋሉት ስራዎች ቁጥር በትክክል ለገልጬ ይሆን? 12 ነው።
14
እኔ 2 ልቀንስብህ ነበር፣ 14 ስራዎች ናቸው። ለዛ ይበቃል።
ከ10 በላይ
የብዙ አመታት ስራዎች ለፍሬ የበቁበት ለስኬት የበቃህበት ጊዜ ላይ ነው ያለው። ውጣ ውረድ እንደምታሳልፍ ስራዎች ላይ ታዩ የሚችሉበት ሁኔታ እንደነበረ የሚጠቁሙ ሁኔታዎችን ተመልክቻለሁ። ነገር ግን አንተ ራስህም ያለህበት በተለይ የጥቁር ዲዛይነሮችን አንተ ሙያ ውስጥ አሉ የሚያገኙት ቦታ በቂ አለመሆኑን ተረድታችሁ የወሰዳችሁት እርምጃ ተሰባስባችሁ መሟገት መቻላችሁ ስራችሁ እንዲታይ ያደረጋችሁት እሱም አይነተኛ ውጤት ያሳየ ይመስላል። የ2022 ሜከርስ አዋርድ አሸናፊም ለመሆን በቅተሃል። ሌላ ትልቅ ድል ወይም ስኬት ይመስለኛል። እስኪ ደግሞ ስለዛ እንቅስቃሴም ሆነ ስለ አገኘኸው እውቅና አጫውተን።
በጣም አመሰግናለሁ። ለእኔ ይሄ ስብስብ ብላክ አርቲስት ኤንድ ዲዛይነርስ ጊልድ ነው የሚባለው። ይህንን የሚያቋቋመችው መሌኒ ባርኔት የምትባል የታወቀች ጥቁር አርቲስት ነች። ይህንን ስትጀምር 2018 ላይ
በ2018 በአውሮፓውያን አቆጣጠር
ትክክል ይቅርታ። ያኔ ስትጀምረው ብዙ ችግር ያለው ነገር እዚህ አገርን ሶልቭ ለማድረግ ነበር። ብዙዎቻችን አርትና ዲዛይን ትምህርት ቤት ሄደን ብዙ አመት ለፍተን ኩባንያዎች ጀምረን ስራችን ብዙ ሬኮግናይዝ አይደረግም፣ አይታወቅልንም፣ አያሳውቁልንም። የተዋወቁ የዲዛይን ህትመቶችም የጥቁሮችን ኮንትሪቢሽን እስከዚህም አይጽፉም፣ አያሳውቁ። እኔ ራሴ ትምህርት ቤት ሲሄድ አንዱ ሲስሴን እንድሰራ ያደረገኝ ነገር የኛ ካልቸር ለምንድን ነው ሪፕሬዘንትድ የማይሆነው? ኤክስፖዎች ምን ሲሄድ ካሳዩ ደግሞ ወይ ማስክ ነው ወይ የነብር ቆዳ ወይ አነር ቆዳ ምናምን ያለው ነገር ነው የሚያደርጉት። ሌላ ነገር አንሰራም እንዴ? ይህንን እኮ ልዩ አመለካከት እኛ አፍሪካኖች ዲዛይን ላይ ያለን ለምንድን ነው ይሄ ማይቀበሉት በሚል ምክንያት ነው እኔም የጀመርኩት። ወደ 25 ዓመት ነው የፈጀው ይህንን ኦርጋናይዜሽን እስከምንጀምር። ይህንን ስብስብ ስንጀምር ይህንን የጥቁሮችን አርቲስት እና የዲዛይነሮችን ስራ እንዲታወቅልን ዋናው ጎሉ መታወቅ ብቻ ሳይሆን ደግሞ ልዩ ልዩ ኩባንያዎች ትልልቅ ፕሮጀክቶች ሲሰሩ እዚህ ሀገር ያለ ኢንቴሪየር ዲዛይነር እና አርኪቴክት ምንም የሚሰራ ነገር የለም። እሱ ላይ ደግሞ የመቀጠሩም ላይ ችግር ስላለ ማሳወቅ ብቻ ሳይሆን ደግሞ ትልልቅ ፕሮጀክት ላይ እንድትቀጥሩ እንድታውቁ፣ ካልሆነ ግን ደግሞ እርስ በራሳችን እየተረዳዳን እርስ በራሳችን በምናገኘው ፕሮጀክቶች ወደፊት ለመሄድ እንሞክር እና ይህንን ነገር መለወጥ አለብን ብለን ነው ይህንን ስብስብ የጀመርነው። ከዚህ በፊት ስላልተሞከረ አይደለም። ከዚህ በፊት የተሞከረው ግን እስከዚህም ስኬታማ አልሆነም። አሁን ግን በባረግናቸው ልዩ ልዩ ኢቨንቶች እና ኢንጌጅመንቶች ብዙ ነገር አኮምፕሊሽ ማድረግ ችለናል። ሶ አሁን ለምሳሌ አርኪቴክቸራል ዳይጀስት የሚባል ማጋዚን አለ፣ እዚህ አልደኮር የሚባሉ አሉ። እነዚህ ልዩ ልዩ የታወቁ ማጋዚኖች ከአምስት ሰባት ዓመት በፊት የጥቁሮችን ስራ ማየት በጣም ከባድ ነበር። አሁን ግን ከፍተህ ብታገላብጥ ታገኛለህ። እንደሆነም አርኪቴክቸራል ዳይጀስት የአሁኑ ሲመጣ ሳይ አንድ ኢትዮጵያዊ ዲዛይነር ለምሳሌ እዛ ውስጥ ፓብሊሽ ትሆናለች፣ እስከነ ስራዋ ልዋ መላከት ትባላለች። አሁን እንደዚህ አይነት ነገሮች ከአምስት ዓመት በፊት እና ከሰባት ዓመት በፊት በጣም አስቸጋሪ ነበር። የእኛ ኦርጋናይዜሽን በሰራው ለእኛ ኦርጋናይዜሽን እንኳን ለማይሳተፉ ሁሉ ተርፏል። ይሄ ደግሞ እኔንም ረድቷል። እኔ ከፋውንደሮቹ አንዱ ነኝ። የኔን ካሪየር ስኬታማ አርጉት ካልኩ አንዱ ክሬዲት የምሰጠው ኦርጋናይዜሽን ነው። በሜምበርሺፕ ብዙ አድቮኬሲ የምንሰራው ስራ ላይታይ ይችላል። ለምሳሌ ከሚውዚየሞች ጋር ኢንጌጅ ስናደርግ የአንድ የሁለት ሰው ብቻ እቃዎች ኮሌክሽናቸው ውስጥ እንዳይጨምሩ፣ ከዛ በላይ ማየት እንዳለባቸው፣ ሰዎች ካላወቁ ሰዎችን ማስተዋወቅ፣ ስራቸው ጥሩ ከሆነ ብዙ ኮንትሪቢዩት ያደረጉ ከሆነ ለአርተን ዲዛይን ማሳወቅ። ማሳወቅ ማለት ይገዛሉ ማለት አይደለም፣ ግን ከአንድ ሁለት ሰው በላይ በጥቁር ኮሚኒቲ ውስጥ አርቲስት እና ዲዛይነር እንዳለ፣ አርቱ እንኳን ይሻላል፣ ዲዛይን ግን ችግር አለው። ዲዛይን አለም ውስጥ ከዛ በላይ ኮንትሪቢዩተሮች እንዳሉ ማሳወቅ እንሰራለን። ከዚህ ጋር ተያይዞ ደግሞ እኔ በራሴ እንኳን ያው እንዳልኩ እኔ ፈርኒቸር አለም ውስጥ ኦፐሬት ስለማደርግ የራሴን ዴታ ሪሰርች አድርጌ ይህንን ችግር ኤክስፖዝ አድርጌያለሁ። ፔፐር ፕሬዘንት አደረግኩ ፕሪንስተን ሄጄ። ከዛ በኋላ አንድ ሶስት ጋዜጣዎች ኒውዮርክ ታይምስም ይህንን ዴታ ፐብሊሽ በማድረግ ጋዜጠኞቹ ደግሞ ደውለው ትልልቅ ኩባንያዎችን ለምንድን ነው ጥቁር ዲዛይነሮች የማትቀጥሩት በሚል ቻሌንጅ በማድረግ ለውጥ በትንሹ ማድረግ እንደሚቻል ለእኔም ትምህርት ሆኖኛል። እኔ ይህንን እንደ ፔፐር ሪሰርች ነበር የጀመርኩት። ይህን ያህል ይደርሳል ብዬ ግን አይደለም። ግን ያቺን አንድ ነገር በራሴ በማድረጌ ትልልቅ ካምፓኒዎች ድረስ እስከሚደወልና ለምን እንዲታጠፋላችሁ እስከሚባሉ ደረሰ። ይሄ አይ ቲንክ ለብዙ ሰው ትምህርት እንዲሆን የምፈልገው በትንሽ ነገር ሲሪየስሊ ከተሰራ ለውጥ ማምጣት እንደሚቻል፣ ዴታና ዴታ አናሊሲስ ደግሞ ከተጨመረበት ኤቪደንስ ቤስድ እንደሚሆን። እኛ ድሮ ችግር አለ ብለን ስንናገር አይ እናንተ ኢሞሽናል ስለሆናችሁ ነው፣ እናንተ ጥቁሮች ጎበዝ ብትሆኑ እንቀጥራችኋለን። አዎ ማስረጃ የላችሁም ወይ? ማስረጃ አላቀረብንም። እኔ ያደረኩት በቻልኩት መጠን ማስረጃ አቀረብኩ። ያ ማስረጃ ለምሳሌ ከሞማ ሚውዚየም ሰው ደውሎልኝ አንዴ መጥፎ እኮ እንደሆነ ሁሌ ሲወራ እናውቃለን፣ እንዴ ግን እንደዚህ መጥፎ እንደነበር አናውቅም ነበር አሉ። ያ ነገር ምንድን ነው እዚህ ሀገር ዲስከሽን ቶፒክ ሆነ፣
የመነጋገሪያ ርዕስ ሆነ።
አዎ የመነጋገሪያ ርዕስ ሆነ። አሁን አንዳንድ ሰው እንደሆነ የሚያውቀኝ በስራ ሳይሆን በዚህ በዴታው ምክንያት። አርቲስት እና ዲዛይነር አይ ቲንክ ስንሆን የሙሉ ሰውነቱ ትክክል ነው ብለን መጠየቅ አለብን። ይሄ የምንሰራበት ኢንዱስትሪ ውስጥ ለእኔ ብቻ ካልን አዎ አንዳንድ ሁለት በር ሊከፈት ይችላል፣ ግን ለብዙዎች እንደሚሆን አድርገን ከኮተኮት ነው እኛንም ሌሎቻችንንም ይጠቅማናል። እንደዚህ አይነት አስተሳሰብ ነው የኛ ስብስብ ያመጣው።
ግሩም። ይህም ራሱን የቻለ ምሳሌ የሚሆን ነው። ሊነገሩ ልንነጋገርባቸው የሚገቡ ርዕሶች ብዙ ናቸው። መውደቅ መነሳትህን፣ ረጅም ጊዜ የተጓዝክበትን ጎዳና ጨምሮ በአንተ የሙያ መስክ ብቻ ሳይሆን ሌሎች የፈጠራ ስራ ውስጥ የሚያሉ መንገዱን ለማየት ብዙ ሀሳቦችን እንድናነሳ የሚጋብዙ ጉዳዮች ያለው ሜድ ባይ ዲዛይን የተባለ የኔትፍሊክስ ተከታታይ ስራ ብትገባበት እድል እንደተከፈተ ተረድቻለሁ። እነኚህን ጨማምረን የእይታ ነገሮች ናቸውና የምናወራቸው በሚታይ በቴሌቪዥን መስኮት ተፍ ውይይት እንደሚኖረን ከወዲሁ ይታየኛል። ለአሁኑ በጣም አመሰግናለሁ ጆሞ።
በጣም አመሰግናለሁ አሉላ፣ ለአንተም ለባልደረቦችም ለቪኦኤ ታሪኬን እንድናገር ስላረክ መልካም ምሽት። Ah, ikram
ቆንጂት ለተከታዩ ቅንብር ግዳችን ቀደም ብለን በመግቢያችን ያስተዋወቅናቸው የአእምሮ ሕክምና ባለሙያ ዶክተር ሌኒ ጌታቸው ናቸው። እዚህ ዋሽንግተን ዲሲ ውስጥም ሕሙማንን የሚረዱበት ልዩ ክሊኒክ አላቸው።
ከአእምሮ ሕክምና ዘርፎች አንዱ ስለሆነውና ጭንቀትና ውጥረት ስለሚታከሙበት ሳይኮቴራፒ ስለተሰኘው ሕክምናም ያስረዱናል።
ጭንቀት መደበትን እና ጥልቅ ሐዘን የሚያስከትለውን ፈተና ጨምሮ በተለያዩ የአእምሮ ጤናን የሚመለከቱ ርዕሶች ዙሪያ እንወያያለን። ወደዚያው እንሰዳችሁ። ዶክተር ሌኒ ጌታቸው የዛሬው እንግዳችን ነዎት። ዛሬ ባለንበት ዓለም እዚህም እዚያም በስፋት የሚታዩትን የስነ ልቦና ችግሮች የተወሰኑትን እናነሳለን። እንደ ጭንቀት እንዲሁም ደግሞ መደበት ወይም ከዚያም አለፍ ብሎ ደግሞ አንዳንድ አስደንጋጭ ወይንም ከባድ ችግሮችን ካዩ በኋላ ሰዎች ቆይቶ የሚከሰትባቸው የአእምሮ ሁከት PTSD የሚባለውንም እንነካካለን። በተለያዩ ችግሮች መደራረብ ሰዎች ለጭንቀት ይዳረጋሉ። የተረበሸ ስሜት ውስጥ የሚገባል። ከዚያም አልፎ ደግሞ የመደበትና ሌሎች ተከትለው የሚመጡ የተባባሱ ሁኔታዎች ይታያሉና ከዚህ አንጻር ዶክተር ሌኒ ምን ያህል የተለየ ሁኔታ እየተመለከታችሁ ይሆን?
በጣም አመሰግናለሁ ይህንን ጊዜ ስለፈጣችሁኝ። በአሁኑ ጊዜ በዚህ አካባቢ ብቻ ሳይሆን ማለትም ዲሲ ቨርጂኒያ ሜሪላንድ ውስጥም ሳይሆን ኔሽን ዋይድ የስነ ልቦና አገልግሎት የሚሰጡ ሰዎች በሞላ በጣም ሲበዛ ስራ በዝቶባቸዋል ማለት በዚህ ነን። አሁን ለምሳሌ አንድ ሰው ደውሎ አንድ አማካሪ ይፈልግ፣ ያንን እንኳን አማካሪ ለማግኘት በጣም ችግር ላይ ነው ያለው አሁን። ይሄም አንደኛው የተከሰተበት ምክንያት ያው በኮቪዱ የተነሳ ነው። ኮቪዱ ባመጣው ጭንቀት በድብት በዛ የተነሳ በጣም ኦቨርፍሎ አድርጓል ይህንን አገልግሎት የሚፈልገው ያ እዛ ደረጃ ላይ ያለ ነው። አሁን ስንት ነው 2023 ውስጥ ከሆን ገብተን ምንም የቀነሰ ነገር የለም፣ እየጨመረ መጥቷል። ሰው ያን ያህል ነው። እኛ ብቻም ደግሞ ሳይሆን ሳይካትሪስቶችም ቢሆኑ እነሱም አንድ አገልግሎት ለማግኘት በጣም የሚያስቸግርበት ሁኔታ ነው ያለ ነው።
እኔም አመሰግናለሁ ስለ ጊዜው ዶክተር ሌኒ። ይሄ የጭንቀት ጉዳይ ትምህርት ቤት እድሜ ላይ ያሉ ልጆችና ታዳጊዎች እንግዲህ ለብዙ ጊዜ ከጓደኞቻቸው ጋር አብረው ለመዋል፣ አብረው ለመማር፣ አብረው ለመቦረቅ እድል ያላገኛሉ እና እነሱ ላይ ያለው አንደምታ፣ እነሱ ላይ ያሳደረው ጫና ይሄ የኮቪድ ዘመን ተዘግቶ መቆየቱ ምን ይመስላል?
እስካሁን ድረስ የሚያሳየው ጥናት እና እሱ ጥናቱን ብቻ ሳይሆን ትምህርት ቤቶች አሁን የሚጋፈጡት ያሉት ምንድን ነው? አንደኛ ትምህርታቸው ላይ ቀንሷል። ያም ምክንያት የሆነው ቤት ውስጥ ስለሆኑ ብቻ ሳይሆን አንድ ቤተሰብ ውስጥ እናትና አባት ሲሰሩ ልጆቹ ለብቻቸው ማኖቸው የሚያደርጋቸው አልነበረም። እሱም ብቻ ሳይሆን ሞኒተርም ቢደረጉ ራሱ ይሄ ትንሽ ወጣ ያለ ስለሆነ አንድ ቤጅ ተቀምጦ ኮምፒውተር ከለፊት ሆኖ እዛ ላይ ራሱ ፎከስ ማድረጉ ራሱ የተወሰነ የብሬን እንትን ያስፈልጋል። እሱ ራሱ በጣም ጫና ፈጥሮባቸዋል። አሁን ምንድን ነው የሆነው? ወደ ትምህርት ቤት እንዳ ሶሻል ስኪላቸው ሶሻል ስኪልስ በአማርኛ
ከሰው ጋር የሚያደርጉትን ግንኙነት የሚመለከት ሌሎች ነገሮችን የማድረግ ክህሎቶች
እሱ ራሱ ቀንሷል እና አሁን ምንድን ነው የተፈጠረው? ትምህርት ቤት ውስጥ ባህሪያቸው ተቀይሮ ብዙ ኢሪታቢሊቲ ያሳያሉ። ትምህርቱ ላይ ብቻ ሳይሆን የባህሪ ለውጥ አሳይቷል። ምንድን ነው እሱ? ጭንቀቱን ብቻ ሳይሆን መደበቱን ብቻ ሳይሆን አንዳንድ የመደባደብ ሁኔታ ወይም ኢሪታቢሊቲ እሱን ብዙ እያሳዩ ነው። ሶሻል ስኪልዛቸው ቀንሷል። እሱ በጣም ብዙ አይነት ነገሮች በዛ መንገድ ተጎድተዋል። አንዳንድ እንትኖች እንደሚናገሩት ከሆነ በዚሁ አካባቢ የሚሰው ሰዎች እና እንደሚናገሩት ከሆነ ራሳቸው ይሄ አሁን በአሁኑ ሰዓት ከኮቪድ በኋላ ከኮቪድ ያመጣው ራሱ ኢምፓክት ገና ምን እንኳን ያህል እንደሆነ ገና አይታወቅም። ግን በሚታየው ራሱ የአንድ አመት እና የሁለት አመት ወደኋላ የተመቷላ እንደዛ ያሳያል ብለው ይላሉ። ይህንን አይነት ችግሮች አምጥተዋል። ቤተሰብ ላይም ኦፍኮርስ ያመጣው ችግር አለ። ልጆች መውጣት አይችሉም ነበር በዛ ሰዓት፣ ከጓደኞቻቸው ጋር መገናኘት አይችሉም። ማለትም ፊት ለፊት ያው ኮምፒውተር ላይ ናቸው ወይም እንትናቸው ላይ ናቸው። እሱ ሁሉ በጣም ብዙ አይነት የባህሪ ለውጦች አምጥተዋል። ባህሪ ብቻ ኢሞሽንም የስሜትም ለውጦች አምጥተዋል።
ይበልጡን ወጣቶችን የተመለከተው ረጅም ጊዜ ከቤት ውስጥ ባለመውጣት ቅድም ቆንጅ በጥያቄው ያነሳችው ከሌሎች ጋር በቀላሉ የመገናኘት የለመዱትን ህይወት ከማጣት የመጣው ጎላ ብሎ ይታይ እንጂ ዓለም በተለያዩ አስቸጋሪ ነገሮች ውስጥ በመሆኗ ጭንቀትን የሚጨምሩ የሚያባብሱ ሲከፋም ለመደበት የሚዳርጉና ሌሎች የከፉ አደጋዎችም ራስን ለማጥፋት ውሳኔ እስከ መውሰድ ድረስ ሰዎች እንዲሄዱ የሚገፋፉ ሁኔታዎች ጨምረዋል። የኑሮ ሁኔታን ጨምሮ ለጭንቀት የሚዳርጉት በርካቶች ናቸው። ጦርነት፣ ግጭት፣ በዓለም አቀፍ ሁኔታ ያሉ ቀውሶች እነኚህ ሁሉ የተደራረቡ ይመስላል። እሱንስ የሚመለከት ማየት የምታዘብ የምታዩት ነገር አለ?
እኔ በሚመለከተው ማውራት እችላለሁ ወይ አገልግሎት በምሰጣቸው መናገር እችላለሁ። ያ ጫና ያመጣ አንደኛ ነገር ቤት ውስጥ በተኛ በዚህ አይሶሌሽን ማለትም ብቸኝነት፣ እሱ ያመጣው በጣም ብዙ ችግር አለ። እስካሁን እንዳለውትም እየታየ ነው። መገበት አምጥቷል። እሱ ብቻ ሳይሆን ጭንቀትም አምጥቷል። ሰዎች ውጭ ያለመውጣትን፣ ከሰው አለመገናኘትን እሱን ስለቀነሰ በጣም ችግር አምጥቷል። እኛ ራሳችን ሰዎች ስንባል ስንፈጠር ዋየርድ የሆነ ከሰው ጋራ ካልተገናኘን እና ከሰው ጋራ ካልሆንን መኖር አንችልም። ተፈጥሯችን እንደዛ ነው። ከሰው ጋር በመሆን ብቻ ነው መኖርም የምንችለው። እሱ ሲቀነስብን መኖር አንችልም። እነዚህን አይነት ችግሮች ያመጣል። አንዳንድ እንትኖች አሉ፣ አንዳንድ ኮሚኒቲዎች አሉ። ለምሳሌ አንድ ሰው እዛ ኮሚኒቲ ውስጥ ለምሳሌ አንድ ነገር ሲያጠፋ ያንን የሚቀጣው አይሶሌት በማድረግ ነው። እና ያ አይሶሌት ሲደረግ ሰው ሳያናግረው ማንም ሰው እንትን ሳይል ያ ኮሚኒቲውን ያጣል። ሰው እንግዲህ ገና ከድሮ ፕራክቲስ የሚደረግ ነው። ሶ ኢማጅን እኛ እንደዛ አይነት ዋየርድ ሆነን አሁን በኮቪድ የተነሳ አንድ ቤት ውስጥ ተቀምጠን የምንነጋገረው በኮምፒውተራችን ብቻ ሲሆን ምን ያህል ጭንቀትና ምን ያህል እንደሚያመጣ እንግዲህ ዩክን ኢማጅን። እሱም ደግሞ ያው ሱሳይዳል አይዲዬሽንም ማለትም ራስን የማጥፋት ሀሳብ ማሰብ እስከ መሞከር ድረስ ያደርሳል።
ከዚሁ ጋር የተያያዘ አንድ ጥያቄ ላንሳለሁ። አገልግሎታችሁን የሚመለከት ነው። የአእምሮ ሁከት በብዙ መንገድ ይረዳል፣ በብዙ መንገድ ይታከማል። ብዙ ጊዜ ፈጥኖ የሚመጣለን ምናልባት በመድኃኒት የሚደረገው ሕክምና፣ በሌሎች ዘዴዎች የሚደረገው ሕክምና ሊሆን ይችላል። በአንጻሩ ሰፊ ቦታ የሚሰጠው የስነ ልቦናው ሕክምና ቴራፒ ወይም ሳይኮቴራፒ የሚባለውን ጭንቀት ለገጠማቸው ቅድም ያነሳናቸው መደበትን የመሰለው ወይንም ደግሞ አንዳች ዘግናኝ ጥቃት ለማየት የተገደዱ ሰዎች የሚገጥማቸው ፒቲኤስዲ የሚባለውን ከዛም አልፋችሁ ፈተና ውስጥ ለገቡ ጥንዶች፣ ለባልና ሚስት፣ ለፍቅረኞች የሚሰጥ እርዳታ አለ። በርቀት ይህንን በደንብ ለማያውቁ ቴራፒ በሚባለው በዚህ ሕክምና ዘዴ ምን አይነት ነገሮችን ነው አሁን ቅድም ከተቃቀስናቸው ችግሮች አንዱን ይዞ ለመጣ ሰው እንደው በጠቅላላ ደረጃ ልንረዳው የምንችለው ነገር ካለ?
ፕሮሰሱ እንዴት ነው? እንግዲህ ሳይኮሎጂካል ፋክተር አፕሮቾች አሉ። እኛ ሁላችንም እዚህ ላይ ስራ ላይ የምንሰራው እና የምንሰራው ሰዎች በሙላት ኢንቴክሽን ሄድ የምንማራቸው ቴዎሪዎች አሉ፣ አፕሮቾች አሉ። ያንን በኤቪደንስ ቤዝ በሪሰርች የተደገፈ አፕሮች ነው የምንጠቀመው። እነዚህ ሰዎች አገልግሎት በሚመጡበት ጊዜ አንድ ሰው ጭንቀት ይዞት ሲመጣ ወይም መጠበት ይዞት ሲመጣ ወይም ደግሞ ፒቲኤስዲ ሲምፕተም ቢኖራቸው እነዚህ ነገሮች በተወሰኑ አፕሮቾች ሲምፕተምሶቻቸው ይቀንሳሉም ሊቀንስም ይችላል። So it really depends which one of them. And the approach is not going to be able to do it. It's not going to be able to do it. But when you get to know that you have a lot of skills, መጠቀም የሚችሉባቸው እኛ የምናስተምራቸው ያ ጭንቀቱ እንዲቀንስላቸው ያ ድብቱ እንዲቀንስላቸው አንድ ሰው መጥቶ ተንፍሶ ማስወጣቱም ራሱ ቀለል ያደርጋል።
ዶክተር ሌኒ እንዲህ አይነቱን አገልግሎት እንዲህ አይነቱን እርዳታ ፍለጋ እንግዲህ በዚህ በአካባቢያችን የኢትዮጵያውያን ማህበረሰብ ሰፊ ነው። እንደው ምን ያህል ወደ አገልግሎታችሁ ይመጣል እርዳታ ፍለጋ?
Yeah, እዚያ አካባቢ አሁን ለምሳሌ DC, Virginia, Maryland, and Obaziba Nation, United States, ብዙ ሀበሻ ያለው እዚያ አካባቢ ነው። ቁጥራችንንም አላቀውም ግን ምሳማ 250,000 በላይ ሀበሾች ይኖራሉ ነው የሚባለው አምናሽዋ። እሱን ይዘን ስናነጻጽረው ትንሽ ይመጣል ነው። እንዴት ነው አንድ ባሊ ውስጥ በአንድ ጠብቃ እንደዛ ነው እና በጣም ብዙ ሳይጠቀምበትም በዛ ላይ ደግሞ መጥፎ ደረጃ ላይ ሲደርሱና ሲገደዱ ብቻ ነው አልቤቴን ኤክስፒሪንስ የሚመጡት። ግን ሌሎችም አሉ በደንብ የሚጠቀሙ እና በደንብ የሚያውቁ እነሱ በጣም ትንሾች ናቸው። በጣም ትንሽ ናቸው።
ይህ በተለየ ኮቪድ-19 ነገር ልጆችን ከሌሎች ተገልለው ቤት ውስጥ ተዘግተው ከኮምፒውተር ጋር ብቻ ወይ ከስልካቸው ጋር ብቻ እንዲሆኑ ተገልለው መቆየታቸው ብዙ ጉዳት አስከትሏል ብለው ነበርና ቤተሰቦች እንዲህ አይነቱን ችግር እንዴት ነው መከታተልና እንግዲህ ተስፋ የሚደረገው ህክምና ማስፈልገው ደረጃ ላይም ልጆች ባይደርሱ ግን እንዴት ነው መከታተል ወደዛ እንዳይደርስ ማድረግ የሚችሉት?
አንደኛው የሚታየው የባህሪ መቀየር ነው። እንግዲህ በፊት የነበራቸው ጠባይ ሲቀየሩ እሱ አንድ ራሱ እንደ ፍላግ ነው እና እሱን አተኩሮ መመልከቱ ይጠቅማል። የባሰ የሚመጣ ከሆነ እንደዚህ ባለሙያ ሄዶ ማናገሩ በጣም ይጠቅማል። እና መጀመሪያው ባህሪ ነው የሚታየው። በፊት የሚቦረግ የሚጫወት ልጅ አሁን ዝምተኛ ከሆነ መኝታ ቤቱ ገብቶ ከቆለፈ ራሱን ብቻ ለማድረግ ከሞከረ እሱ ራሱ በጣም ትልቅ ምልክት ነው። እንደዛ ሲሆንና ያ እየቀጠለ ከመጣ ወይም እየባሰ ከመጣ አማካሪ ማን ነው?
ዶክተር ሌኒ የስነ ልቦና ጥያቄዎች በተለይ ከጤና ሁከት ጋር የሚያያዙት በርካታ ናቸው። በዚህ ሰዓት ዝግጅታችን የሚከታተሉ አድማጮችም የተለያዩ የራሳቸው ጥያቄዎች እንደሚኖራቸው እናምናለን። ነገር ግን ቃል በገባነው መሰረት የዛሬውን እዚህ ላይ እንቋጭና መልሰን ሰፋ ላለ ቃለ ምልልስ እናገኘታለን። ለአሁኑ ግን እንጅት አመስግነን እንሰናበት። ዶክተር ሌኒ
በጣም እናመሰግናለን። ዶክተር ሌኒ ስራ ላይ ውለው ስራ ላይ አምሽተው ከመሸ ነው ለዚህ ውይይት ጊዜውን የሰጡን። ይሄ ደግሞ ለአድማጮቻችን ትልቅ አገልግሎት ነው። እጅጉን አድርገን ነው የምናመሰግነው።
አላቆች በጣም እናመሰግናቸው። መልካም ምሽት ይሆንላል።
አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው።
ንጉሴ አክሊሉ በምሽቱ ቅንብሩ ወደ አንዲት የመካከለኛው ምስራቅ ከተማ ይወስደናል።
አድማጮች እንደምን ሰነበታችሁ? እንደምታስታውሱት ባለፉት ጊዜያት የ136 ዓመት የእድሜ ባለጸጋ የሆነችውን አዲስ አበባን አንስቼ ወቅቱ ስላለው የከተማይቱ እንቅስቃሴ አንዳንድ ዝግጅቶችን አቅርቤ ነበረ። ይህንን ዝግጅት ከማቅረቤ አስቀድሞ ከተባበሩት መንግስታት ድርጅት ጋር ያደረኩት ጉዞ ለአፍሪካ አንድነትና ለኢትዮጵያ ፍትህ ስለተከናወነው ጥረት በሚል ርዕስ ኪዳኔ አለማየሁ የተባሉ ዲፕሎማት የጻፉትን መጽሐፍ ቀደም ብዬ አንብቤ ነበርና ኪዳኔ አለማየሁ በዱባይ ማዘጋጃ ቤት አማካሪ ሆነው እንደሰሩ የዱባይ ከተማ አሁን ያላትን ገጽታ እንዴት ልታገኝ እንደቻለች የማዘጋጃ ቤቱን ኃላፊዎች ሰራተኞች ጥረትና እንደ አንድ ሰው ሆኖ ተነስቶ ከተማይቱን ማሻሻል የሰጡት አስተያየት እዛ ላይ ስላለና እሳቸውም በዚያ የተባበሩት መንግስታት ድርጅትን ወክለው ለ15 ዓመት ያገለገሉ በመሆናቸው በጥቂቱ ላጫውታችሁ ወድጃለሁ። አቶ ኪዳኔ አለማየሁ ይህን መጽሐፍ የጻፉት በእንግሊዝኛ ቋንቋ ሲሆን በአማርኛ ተተርጉሞ በጥሩ ሁኔታ ቀርቧል። ይህንን 455 ገጽ ያለውን መጽሐፍ ከጻፉ በኋላ መጽሐፉ ተሸጦ ገቢው ለኢትዮጵያ አይን ባንክ እንዲሆን በበጎ አድራጎት ስም እንዳበረከቱ ወንድማቸው የታወቁት የአይን ሐኪም ዶክተር ወንዱ አለማየሁ አጫውተውኛል። የኢትዮጵያ አይን ባንክ ብዙ ስራዎችን የሚሰራ ነው። ብዙዎችን አይናማ ያደረገና የሚያደርግም ድርጅት ስለሆነ መረዳትና መደገፍ ይገባዋል። ኪዳኔ አለማየሁ ይህንን መጽሐፍ አሳትመው ለአይን ባንኩ ከሰጡ እኛ ደግሞ ይህንን መጽሐፍ ገዝተን ማንበብ ይኖርብናል ማለት ነው። ለተለያዩ ለዩኒቨርሲቲዎች፣ ለትላልቅ የትምህርት ተቋሞች፣ ለሁለተኛ ደረጃ ትምህርት ቤቶች እንዲሁም ደግሞ መጽሐፍ ሊነበብባቸው በሚገባ ቦታዎች ሁሉ በመስጠት ትውልዱ ከዚህ ሰፋ ያለ እውቀት እንዲያገኝ ቢያደርጉ ደስ ይላል። በተለይም ደግሞ በ1928 በተደረገው ጦርነት ወቅት ስለነበረው ሁኔታ ስለ ቫቲካን የጻፉት የኢትዮጵያ ጀግኖች አርበኞችንም የሚመለከት ነገር ስላለበት በአጠቃላይ አቶ ኪዳኔ አለማየሁን አመሰግናለሁ። የዛሬው ዝግጅቴ በዚሁ ይብቃ። በሚቀጥለው 15 ቀን እንገናኝ። ደህና እንሰንብት።
ንጉሴን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን ግን በዚሁ መቋጨታችን ነው።
የኢሜይል አድራሻችንን እናስታውሳችሁ፣ horn@voanews.com ነው።
የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማው የአንድ ሰዓት ዝግጅቱ እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየንን በዚሁ ተሰናበትን።
ሰላም፣
በደህና እደሩ። Ya
Thank you.